Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አራጋው ነን።
ሰላም እንደምናመሻችሁ። በዛሬው ሚያዝያ 4 2009 ዓመተ ምህረት ምሽት ዝግጅታችን በአፍሪካ ቀንድ የመን፣ ናይጄሪያና ደቡብ ሱዳን ብዛት ያላቸው ሰዎች በረሃብ የሚያልቁበት አደጋ ከእለት ወደ እለት እየተባባሰ መምጣቱ ተነገረ።
Consecutive harvests have failed. Conflict in South Sudan coupled with drought is leading to
መህር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል።
የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ወይም UNHCR ቃል አቀባይ ኤድሪያን ኤድዋርድስ ናቸው። በሌላ ዜና ደግሞ ዛሬ በ10 ሚሊዮን የሚቆጠሩ ሲዲዎችን ዲቪዲዎችን ለገበያ የሚያቀርበውን የህትመት ንግድ ስራ በተመለከተ የሚያስረዱን የሙዚቃ ባለሙያ በጋቢና አሳፍረናል።
ያን የጀመረው ለአፍሪካ ሀገሬ ስንሰራ ዮሐንስ ኃይለ ኢየሱስ እናንተ ጋር የሚሰራ የነበረው ቪኦኤ ዮሐንስ ኃይለ ኢየሱስ ባመጣው ሬዲዮና ቴፕ ላይ ባለበት ማይክሮፎን ተይዞ ነው እማ ገራ ገራ ገሪላ የሚለው ሲዲ የተሰራው። ተቀላቀለ
የሙዚቃ አቀናባሪውና ሙዚቀኛው ቴዲ ማክ ነው ይዘነዋል። በሌላ ዘገባችን ኒውዮርክ 4 አመት የሚፈጀውን የኮሌጅ ትምህርት በነጻ ለማስተማር የፈቀደች የመጀመሪያዋ የዩናይትድ ስቴትስ ግዛት ሆናለች።
My friends that either live in England or live in France or countries in Europe.
ከጓደኞቼ መካከል በእንግሊዝ ወይም በፈረንሳይ ወይም በሌሎች አውሮፓ ሀገሮች መኖር የመረጡ አሉ። ምክንያቱም በዛ ያለው የትምህርት ክፍያ ዝቅተኛ በመሆኑ ነው።
ኒክ ኬሊ በዩናይትድ ስቴትስ ኒውዮርክ የመጀመሪያ ዲግሪ ተማሪ ነው። ዘገባ አለን።
ጋቢና ሰዓት ከበቃን ሌሎች ዘገባዎችንም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለምሽቱ ዜናዎች ተመልሰን መተናል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ አስተዳደራቸው ሽብርተኛውን ቡድን አልሸባብን ከሶማሊያ ምድር ለማጥፋት ቆርጦ መነሳቱን አስታወቁ። አያይዘውም የቡድኑ አባላት ወደ የሰላም ጠረጴዛ ውይይት ከመጡ እሺ ብለዋል። ፋርማጆ በሚለው የቅጽል ስማቸው ይበልጥ የሚታወቁት እኚሁ ፕሬዝዳንት ይህን ያስታወቁት የሶማሊያው ብሔራዊ ጦር የተቋቋመበት 57ኛ ዓመታዊ በዓል በሚከበርበት ስነ ስርዓት ላይ ባደረጉት ንግግር ነው። ፕሬዝዳንቱ በዚሁ መቆድሾ በሚገኘው የመከላከያ ሚኒስቴር ቅጽር ግቢ ውስጥ ኦንላይን እንደገለጹት ሶማሊያ ምድር ላይ የሚገኙ የአልሸባብ አባላት በሙሉ በሁለት ዓመት ውስጥ ድራሻቸው ይጠፋል ብለዋል። ለቡድኑ የሽምቅ ተዋጊ ቡድን አባላት ባስተላለፉት መልእክትም 10 ዓመት ሙሉ ሞክራችሁ ግን የሶማሊያ መንግስት መገልበጥ አልቻላችሁም፣ ይልቅስ ከየስርቻው ታድናችሁ ከመያዛችሁ አስቀድሞ ወደ ሰላማዊ ድርድር ብትመጡ ይበጃችኋል ብለዋል። አልሸባብ ለፕሬዝዳንቱ እየሰጠ ያለው ምላሽ ግን በዋና ከተማዋ መቋድሾ አካባቢ ተጨማሪ ጥቃትና አመጽ ሆኖ ተስተውሏል። ለምሳሌ ባለፈው እሁድ ይሄ የዛሬው ክብረ በዓል በተካሄደበት በመከላከያ ሚኒስቴር አካባቢ በነበረው የማጥቃት ሙከራ አዲሱ የጦር ኃይሎች ዋና አዛዥ ሜጀር ጀነራል መሐመድ አህመድ ጂማሌ ከተጠቃባቸው የቦምብ ጥቃት ሙከራ መትረፋቸው አይዘነጋም።
ወደ ሲሪያ ስናመራ ዩናይትድ ስቴትስ በሶሪያ ውዝግብ ውስጥ ዳግም እጇን እንደማታስገባ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ምንም እንኳን ሶሪያ ህጻናትን ጨምሮ አያሌ ሲቪሎችን በገደለ የኬሚካል ጦር መሳሪያ ጥቃት ተሳትፋለች ተብሎ በታመኑ ባለፈው ሳምንት የአየር ጥቃት ቢወስድባትም አሁን ግን ተጨማሪ ጥቃት አለመታሰቡ ነው ፕሬዝዳንት ትራምፕ የተናገሩት። ፕሬዝዳንት ትራምፕ ይህን የተናገሩት ፎክስ ከተባለው የቴሌቪዥን ዘጋቢ ማሪያ ባርቲሪሞ ጋር በዛሬው ዕለት ባካሄዱት ቃለ ምልልስ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቲለርሰን በአሁኑ ወቅት ሞስኮ ይገኛሉ። ጉብኝታቸው የሚያተኩረው ሩሲያ ለሶሪያው ፕሬዝዳንት ባሻር አልአሳድ የምትሰጠውን ድጋፍ መቀጠሏን አስመልክቶ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በሚያደርጉት ንግግር ላይ ይሆናል። ሶሪያ ባለፈው ሳምንት በራሷ ሲቪሎች ላይ የኬሚካላዊ ጦር መሳሪያ ጥቃት ማድረሷን ተከትሎ ዩናይትድ ስቴትስ የሰጠችው ወታደራዊ ምላሽ በፕሬዝዳንት ትራምፕ አስተዳደር የሩሲያና የዩናይትድ ስቴትስን ትብብር ለማቀራረብ የነበረውን ተስፋ ሊያወሳስበው እንደሚችል ይገመታል።
ወደ ናይጄሪያ ስናመራ የናይጄሪያው አማጺ ቡድን ቦኮ ሃራም ዋና ከተማ ውስጥ በሚገኙት በብሪታንያና በዩናይትድ ስቴትስ ኤምባሲዎች ላይ ጥቃት ለማካሄድ ያሰረው እቅድ መክሸፉን ባለስልጣናት አስታወቁ። የናይጄሪያው ውጭ ጉዳይ ሚኒስትር እንዳስታወቀው ጥቃቱን ለማካሄድ ያሰሩ የቦኮ ሃራም አባላት የሆኑ 5 ተጠርጣሪዎች በቁጥጥር ስር ውለዋል። ሚኒስትሩ በኢሜል መልእክቱ እንዳብራራው ቡድኑ አቡጃ ውስጥ የሚገኙ የሌሎች ምዕራባውያን ኤምባሲዎችን ጨምሮ የእንግሊዝና የዩናይትድ ስቴትስን ኤምባሲዎች ለማጥቃት የተሟላ ዝግጅት አድርጓል ነበር። አስተያየት እንዲሰጡ የተጠየቁት ኤምባሲዎቹ ለጊዜው ከመናገር ተቆጥበዋል። ቦኮ ሃራም ጥቃት ማካሄድ ከጀመረበት እንደ አውሮፓውያን ከ2009 ዓ.ም ተመረተ አንስቶ ቢያንስ 18000 ህዝብ ተገድሏል። ከዚህ መካከል ግን ስንቶቹ አብረው የተዋጉ ናይጄሪያ ወታደሮች እንደሚገኙባቸው በውል አልታወቀም።
የዛምቢያው ፕሬዝዳንትን አጅበው የሚጓዙ ሞተር ቢስክሌቶች መተላለፊያ መንገድ በመዝጋት የተከለከሉት ታዋቂ የፖለቲካ መሪ በክህደት ወንጀል መከሰሳቸውን ፖሊስ ዛሬ ረቡዕ አስታወቀ። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅት ነው። ወደ መጀመሪያው ዘገባችን እናልፋለን። በአፍሪካ ቀንድ የመን፣ ናይጄሪያና ደቡብ ሱዳን ብዛት ያለው ሰው በረሃብ የሚያልቅበት አደጋ ከእለት ወደ እለት እየተባባሰ መጥቷል ሲሉ የተባበሩት መንግስታት ድርጅት እና ዓለም አቀፍ የእርዳታ ድርጅቶች እያስጠነቀቁ ነው። ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ እንደጠቆመችው ሰብአዊ ቀብሱን ይበልጥ እያከፋው ያለው ደግሞ የገንዘብ እጥረት ነው ብላለች። ቆንጅታዬ ዘገባውን ታቀርባለች።
እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት አፍሪካ ቀንድ ውስጥ ግማሽ በግማሽ 5 ዓመት ያልሞላቸው ህጻናት የሆኑ ከ260,000 በላይ ሰዎች የፈጀው ከባድ ረሃብ አሁንም የርዳታ ድርጅቶችን ይዘገነናቸዋል። ፍላጎታቸውም ያ መከራ እንዳይደገም ነው። ይሁን እንጂ በአሁን ወቅት የመንን የአፍሪካ ቀንድን አካባቢና አጎራባች ሀገሮችን የወረሰው ከባድ ሰብአዊ ቀውስ መዘዙ ከዚያም የከፋ ይሆናል ብለው እንደሚሰጉ ነው የሚናገሩት። በረሃብና በግጭት ምክንያት ይበላውና ይጠጋበት ፍለጋ በሀገር ውስጥ ከቀየው የሚፈናቀለው ወደ ሌላ ሀገርም የሚሰደደው ህዝብ ብዛት ከእለት ወደ እለት እየጨመረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አመልክቷል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ
consecutive harvests have failed conflict in South Sudan coupled with drought is leading to
መህር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። ሶማሊያ በአገር ውስጥ ተፈናቃይ ብዛት የሚስተካከላት የለም። የተመጣጠነ ምግብ እጥረቱ በተለይ ህጻናትና የሚያጠቡ እናቶች ላይ በጣም እጅግ በጣም ከብዶ ይገኛል።
በደቡብ ምስራቅ ኢትዮጵያ ዶሎ አዶ አካባቢ በተለይ ወደ አካባቢው አዲስ የገቡ በሆኑ ሶማሊያውያን ስደተኞች ዘንድ በጣም ህጻናት የሆኑቱ በከባድ የተመጣጠነ ምግብ እጦት በከፍተኛ ደረጃ የተጎዱ መሆናቸውን ኤድዋርድስ አክለው ገልጸዋል። አብዛኞቹ ስደተኞች ለምሳሌ ከደቡብ ሱዳን ከሚሰደዱት ውስጥ 62% ህጻናት መሆናቸውን የገለጸው UNHCR እነሱም እንደሌሎቹ ስደተኞች ሁሉ ከዓለም የምግብ ፕሮግራም በሚሰጥ የምግብ እርዳታ ላይ የሚተማመኑ ናቸው ብሏል። አያይዞም ለምግብ መግዣ የሚሆን ገንዘብ ስለሌለ እድላው እየተቀነሰ መሆኑን አልደበቀም። ጅቡቲ ውስጥ በ12%፣ በኢትዮጵያ፣ በሩዋንዳና በታንዛኒያ ያሉት ስደተኞች የሚታደሉት የምግብ ራሽን ደግሞ ከ20-50%፣ ዩጋንዳ ደግሞ በ75% ራሽኑ መቀነሱን ድርጅቱ አመልክቷል። አብዛኞቹ ስደተኞች ለዕለት ጉርሳቸው ሊሰሩ ወይም አርሰው የሚበሉትን በማምረት ራሳቸውን ሊረዱ በማይችሉበት ሁኔታ በተለይ ህፃናቱ ለከበደ ጉዳት እንደተጋለጡ ነው የተናገረው። አብዛኞቹ ከትምርት ቤት ቀርተዋል። ኬንያ ውስጥ በድርቅ በተመቱ አካባቢዎች 175,000 ተማሪዎች ከትምርት ቤት ከቀሩ ቆይተዋል። በኢትዮጵያ ወደ 600 የሚሆኑ ትምርት ቤቶች ተዘግተዋል ብሏል UNHCR። በአጠቃላይ በቀጣዮቹ ሳምንታትና ወራት 5 ሚሊዮን ልጆች ከትምህርት ገበታ ሊፈናቀሉ እንደሚችሉ ነው ድርጅቱ የተነበየው። የረድኤት ድርጅቶች በሰሜን ምስራቅ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ለተራቡት ወይም ረሃብ አፋፍ ላይ ላሉት ከ20 ሚሊዮን የሚበልጡ ሰዎች የሰብአዊ እርዳታ እንቅስቃሴያቸውን እያፋፋሙ ይገኛሉ። የዩኤንኤችሲአር ቃል አቀባይ ኤድዋርድስ ግን ገንዘብ ካላገኘን ልፋታችን ከንቱ ይሆናል፣ ችግሩም እጅግ የከበደ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል።
What we're looking at is the needs for funding from across donors and across the international
ከዓለም አቀፉ ማህበረሰብ በጠቅላላ የገንዘብ እርዳታ መሰጠት እንዳለበት ነው። ሁኔታው እጅግ በጣም አጣዳፊ ደረጃ ላይ ይገኛል። አፍሪካ ውስጥ ከምስራቅ እስከ ምዕራብ ብዛት ያለው አካባቢ ያዳረሰ ያለበት ሁኔታ ነው ያለው። ዓለም አቀፉ ማህበረሰብ ተባብሮ አጣዳፊ እርምጃ መውሰድ ይጠበቅበታል።
በዚህ የአውሮፓውያን 2017 ዓመተ ምህረት መጀመሪያው አካባቢ የተባበሩት መንግስታት ድርጅት ረሃብ በገባባቸው 4 ሀገሮች ነፍስ አድን እርዳታ ይዞ ለመድረስ 4.4 ቢሊዮን ዶላር እንዲቀርብለት ተማጽኖ ሲያበቃ እስካሁን ያገኘው ግን 21% ብቻ መሆኑን አስታውቋል።
ቆንጅታየን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናመራው። ኒውዮርክ 4 ዓመት የሚፈጀውን የኮሌጅ ትምህርት በነጻ ለማስተማር የፈቀደች የመጀመሪያዋ የዩናይትድ ስቴትስ ግዛት ሆናለች። በኒውዮርክ ባለስልጣናትና ሕግ አውጪዎች የጸደቀው ይህ ነጻ የትምህርት ዕድል የቤተሰብ ዓመታዊ ገቢን መሰረት ያደረገ ነው። ወደ 1 ሚሊዮን የሚጠጉ ሰራተኛ ተብለው ከተመደቡ ቤተሰብ የሚገኙ ተማሪዎችን የትምህርት ወጪ ለመሸፈን ነው እቅድ የተያዘው። ራሞን ታይለር የዘገበውን መስታወት አራጋው ታቀርበዋለች።
በፕሬዝዳንታዊ የምረጡኝ ዘመቻ ወቅት ከተነሱት ነጥቦች መካከል አንዱ የሆነው መንግስት የከፍተኛ ትምህርት ወጪ የመሸፈን ጥያቄ በኒውዮርክ ተግባራዊ የሆነ ነው። የትምህርት እድሉ The Excelsior Scholarship ይባላል። በአመት 150 ሚሊዮን የተመደበለት የኮሌጅ የትምህርት ሽፋን ፕሮግራም ለመላው ዩናይትድ ስቴትስ የነጻ ትምህርት ፈላጊዎች ማበረታቻ ሆኖላቸዋል። የኒውዮርኩ አገረገዢ አንድሪው ኪሞ በአመት ገቢያቸው 125,000 ዶላርስ እና ከዛ በታች ለሆኑ ቤተሰቦች የትምህርት ወጪ ሽፋን ጥያቄ መልስ መስጠት ችለዋል። የኒውዮርክ የመጀመሪያ ዲግሪ ተማሪዎች የሆኑት ቴሬሳ ላፍትሪና ኒክ ኬሊ ይህ የትምህርት ወጪ ሽፋን ለሌሎች የዩናይትድ ስቴትስ ግዛቶች ምሳሌ መሆን የሚችል መሆኑን ይናገራሉ።
We shouldn't have to bend over backwards and literally be slaving the rest of our lives having to
ወደ ኋላ ተመልሰን እንደ ግዞት ማለት ይቻላል ህይወታችንን በሙሉ ለትምህርት የተበደርነውን ስንት እንደሆነ ጭንቅላታችን ለማወራረድ እንኳን የሚከብደውን ገንዘብ ስንከፍል መኖር ያለብን አይመስለኝም።
Of all of my friends that either live in England or live in France or countries in Europe because the education there is a lot less expensive.
ከጓደኞቼ መካከል በእንግሊዝ ወይም በፈረንሳይ ወይም በሌሎች አውሮፓ ሀገሮች መኖር የመረጡ አሉ። ምክንያቱም በዛ ያለው የትምህርት ክፍያ ዝቅተኛ በመሆኑ ነው። ከፍ ያለ ግብር በመክፈል የተሻለ የመማር እድል ስላላቸው እነኚህን ሀገሮች አሰራር ወዲህ ወደ ዩናይትድ ስቴትስ አምጥቶ ተግባር ላይ ቢያውሉ በጣም አዋጪ የሚሆን ነው የሚመስለኝ።
ወደፊት የኮሌጅ ትምህርታቸውን ለማጠናቀቅ የሚፈልጉ አመታዊ ገቢያቸው ከፍተኛ የሆኑ ቤተሰቦች እንደ ዚያናና ፋሪና ሸሪፍ ይህ የትምህርት ሽፋን በቂ አይደለም።
I would kind of hope in future at least that they would increase the threshold and make it a little higher so we come under the bracket because now what this
ወደፊት አሁን ከተቀመጠው አመታዊ ገደብ ተሻሽሎ ትንሽ ከፍ ቢል እኛም በቅል ውስጥ የመካተት እድል እናገኛለን የሚል ተስፋ አለኝ። ምክንያቱም አሁን ለ4 ዓመት በተቀመጠው የትምህርት ሽፋን እኛ በአመት ከ200,000 ዶላር በላይ ለምንሰራው ምንም አልረዳንም።
It kind of puts me in a tough spot because I wish I could go to the schools that have free tuition, but I mean the financial aid packages that I'm getting from some of the schools are not exactly
አጣብቂኝ ውስጥ ይከተኛል። ምክንያቱም ነጻ የትምህርት እድል በሚሰጡት ትምህርት ቤቶች በመዘገብ ደስታዬ ነው። ሆኖም የሚገኘው የገንዘብ እርዳታ ልዩነቱን ለመሸፈን እንኳን በቂ አይደለም።
ሃያሲዎች በበኩላቸው ሐሳቡ ዘላቂነት የሌለውና ለቀጣይነቱ በቂ በጀት የተያዘለት መሆኑን እንደማያምኑ ይናገራሉ። የዩናይትድ ስቴትስ የትምህርት ሚኒስተር ዋና ጸሐፊ ቤትሲ ዳፎስ በበኩላቸው በነጻ ትምህርት ሽፋን ላይ ቁጥብ አስተያየታቸውን የሰጡት በህይወት ምንም ነጻ የሚባል ነገር የለም በማለትም ተናግረዋል። በኒውዮርክ አንድ ተማሪ በአመት $7,700 የትምህርት ቤት ክፍያ ያወጣል። በ12ኛ ደረጃ ላይ የሚገኘው በጣም ዝቅተኛ ተከፋዩ ኮሌጅ ትምህርታቸውን ለመከታተል ተማሪዎች እድሉን ቢያገኙም ለማደሪያቸው እንዲሁም እንደ መጽሐፍ ያሉ የተለያዩ የትምህርት መሳሪያዎቻቸውን ማዘጋጀት ይኖርባቸዋል። ትምህርት ካጠናቀቁና ከተመረቁ በኋላም በኒውዮርክ ግዛት ኮሌጅ ውስጥ የቆዩባቸውን አመታት ለሚያህል ጊዜ ማገልገል ይጠበቅባቸዋል።
Gabina, VOA.
Shirin Gabina.
Belajangul. De Gabina. Belajangul.
ያደምጣችሁ ያላችሁት ጋቢና ቪኦኤ ነው። ወደ ቀጣይ ዘገባችን እናመራለን። የኢትዮጵያ የሙዚቃ ኢንዱስትሪ በተለይ ከኪነጥበብ ባሻገር የንግድ ስራው ብዙ የጥራትና የገበያ መጓደሎች እንዳሉበት በቅርብ የሚረዱ ሙዚቀኞች ከጥቂት አመታት በፊት የሲዲ ማምረቻ ኩባንያ ማቋቋማቸው ይታወሳል። በቅርቡ አንድ ኢትዮጵያዊ ባለሀብት በዚህ ስራ ተሰማርተው ስራ ጀምረዋል። አዲሱ የሲዲ ማምረቻ ለፋሲካ በዓል የሚወጣውን የቴዲ አፍሮ አልበም ለገበያ እንደሚያበቃ የድርጅቱ ስራ አስኪያጅ ገልጸዋል። በ10 ሚሊዮን የሚቆጠሩ ሲዲዎችን ዲቪዲዎችን ለገበያ የሚያቀርበው የህትመት ንግድ ስራ በተመለከተ ፍላጎትና አቅርቦትን እንዲሁም ጥራቱን እንገመግማለን። ሄኖክ ሰማዝጌር እንግዳለሁ።
ቴክኖሎጂው በኢትዮጵያ እየተስፋፋ ነው። ማጫወቻዎቹም በየቤቱ ቁጥራቸው እየጨመረ ሄዷል። ሙዚቀኞች፣ የፊልም አዘጋጆችና ሌሎች የድምጽና ምስል ህትመት ሰራተኞች የገበያ ውድድር በማካሄድ ላይ ይገኛሉ። አንድ የሙዚቃ አቀነባባሪና ራሱ ሙዚቀኛ የሆነው ቴዲ ማኪን ጋብዣለሁ። የኢትዮጵያን ድምጽና ምስል ኢንዱስትሪ እድገት፣ ጥራትና የገበያ ድርሻ እንቃኛለን። እንደምን አመሸ ቴዲ?
እንደምን አመሸ ነው ክለብየ?
እስቲ በቅድሚያ በኢትዮጵያ በተለይ በድምጽና ምስል ህትመት ረገድ እንደ ሙዚቀኛ ያሉ ፈተናዎች ምንድን ናቸው?
ይሄ መቼም በእውነቱ ትልቁ ያለው እንደ ችግርም እንቆጥረዋለሁ አንዳንዴ። ምንድን ነው ችግሩ የምለው ተደራሽ መሆኑ ብቻ ሳይሆን ያ ተደራሽ ለመሆን ያው ብዙ ወጪ የሚያስወጣ ነገር አለው። አንድ ነገርም ዝም ብለህ ከመሬት ተነስተህ አይሰራም። የሚሰራበት የሚሰሩት ሰዎች ውስጡ የሚካተቱ ነገሮች ብዙ ነገሮች አሉ። ከዘፋኝ ጀምሮ ከቀናባሪ ጀምሮ ከሲስተም ከስቱዲዮ ሁሉ ነገሮች ተደርጎ ነው የሚሰራው ይሄ ነገር። ይሄ ግን ተሰርቶ ውጪ ለአድማጩ ወይ ለሰው በሚከፋፈልበት ጊዜ ሰው ደግሞ ያንን ነገር በአግባቡ ገዝቶ ወይንም ደግሞ ተጠቅሞ በተመሳሳይ ደግሞ ያወጣበትን መልሶ እንዲህ ያለ ነው ነገሮች መነሳሳትና አበረታታች ሆኖ ብዙ ነገሮችን ለመፍጠርና ለማድረግ የሚሞከረው። ግን አሁን ያለው ነገር ምንድን ነው? አንድ ነገር ይወጣል፣ ወዲያውኑ ተከፋፍሎ ሁሉም ኤምፒ3 በስልኩ ላይ እና በፍላሽ ላይ በሁሉም ያገኘውና መግዛት። አንድን ነገር መግዛት ማለት ሰፖርት ወይ ደግሞ መደገፍ ማለት ነው። ያንን ነገር የማድረግ ባህሉን ነው ማጠናከር ያለብን። ቢኮዝ እኛ ሰው አልጎደለን። እንግዲህ ወደ 100 ሚሊዮን እየተጠጋ ነው ኢትዮጵያ ህዝብ፣ እና 100 ሚሊዮን ማለት በጣም ብዙ ነው። እና ስለዚህ ላለው ሶሳይቲ ስፔሻሊ ለሚዚክ ሶሳይቲ በጣም ብዙ ነገሮችን ሊሞላለት እና ብዙ ነገሮችን ሊያደርግለት የሚችል ስለሆነ ይሄ ነገር በስነ ስርዓቱ በደንብ ሆኖ ሁሉም ሰው ያን ነገር አውቆ እና ወገኑንን አርቱን ጠቅላላ ቤተሰብ የግድ መደገፍ እንዳለበት ካወቀ ሁልጊዜ በትክክለኛው ካልሆነ አልገዛም፣ በፍላሽ አንቀበልም፣ ለምንድን ነው የማረዳው የማልደግፈው ብሎ በዚህ ካልተነሳሳ በስተቀር አሁን የምንላቸው ነገር ቢወጡም ባይወጡም ፋይዳ ለሙዚቃ እና ለጠቅላላ ለአርቱ ህብረተሰብ ምን ነገር ያለበት።
ቴዲ እዚህ ላይ ሰፊ ገበያ ነው ያለው። ወደ 100 ሚሊዮን የሚጠጋ ህዝብ ነው። ግን በአመት ውስጥ የሚታተሙ ሲዲዎች እና የቪሲዲዎችን ብንመለከት በ10 ሚሊዮን የሚቆጠሩ ናቸው። የገበያውን 1/10 የሚሆን ነው። ይሄንን አትሞ ለማህበረሰቡ በስፋት ለማሰራጨት የድምፅና ምስል ማተሚያ ፋብሪካዎች አሁን በቅርቡ በርካታዎች ወደ ገበያው እየመጡ ነው፣ ወደ ስራ እየመጡ ነው። ይሄ የገበያ ድርሻውን የሚያሻሽል ይመስላል?
በእርግጥ አሁን ለምሳሌ እነዚህ ካምፓኒዎች በሚቋቋሙበት ጊዜ ያው እንዳልከው በ10-10 ሚሊዮን እንግዲህ ወደ 20 ወደ 30 ያለ ሊሄድ ይችላል። ባደገ ቁጥር ደግሞ ያው ብዙ ሰዎች ያዳርሳል፣ ብዙ ክልል ያዳርሳል ማለት ነው። ግን አሁንም የምናገረው ነገር ምንድነው? ማዳረሱ ብቻ ሳይሆን ያኮ የሚዳረሰው ሰውም ያን ነገር ሲጠቀመውና ወይ ደግሞ ሲገዛው ነው እንጂ ዝም ብሎ በነፃ ቢያገኘው ምንም የሚያመጣው ፋይዳ ስለሌለ ለህዝብ ማስተማር ያው እንዲያውቀው ማድረግ ያለብን ነገሮች ምንድነው? ትልቅ ድጋፍ ለአርቱ ህብረተሰብ። በየጊዜው አዳዲስ ነገሮች እያወጡ እነሱም ጥሩ አይነት ህይወትን እየመሩ ጥሩ ነገሮችን እንዲያፈልቁ የህብረተሰቡ እዚህ ላይ ተባብሮ መርዳትና መደገፍ በጣም በጣም ወሳኝ ስለሆነ ይህን ነገር መግዛት አለብኝ ብሎ ተነሳስቶ የአርቱ ህብረተሰብ መደገፍ ያለበት ይመስለኛል።
እንግዲህ የሙዚቀኞችም እንደዚሁ ተሰባስበው የምስልና ድምጽ ማተሚያ ፋብሪካ ያቋቋሙበት ሁኔታ አለ። እንደ ሙዚቀኛና እንደ ሙዚቃ አቀነባባሪ እንዴት ነው የምትሰሩት? በየአካባቢው በየሰፈሩ ትንንሽ የሆኑ የድምጽና የምስል ማተሚያዎች እንዳሉ እንረዳለን። ትልልቆቹ ደግሞ አሁን እየተከፈቱ ነው ያሉት። በአጠቃላይ ስራውን እንዴት እንደምትሰሩ ግለጽልኝ።
ወይ ይህም መሰለኝ በበኩሌ ጠቅላላ በሙዚቃን በተመለከተ፣ ከድምፅ ጋር በተመለከተ፣ ከዶክመንትሪ ጋር በተመለከተ፣ ከፊልም ጋር ማለት ነው፣ ከፊልም ጋር በተመለከተ፣ ከዛ ውጭ ደግሞ ጅንግሎች ማለት ለሬዲዮ የሚሆኑ ለማስታወቂያ የሚሆኑ ነገሮች ናቸው የሚሰራቸው አይነት ነገሮች እና እነዛን ነገሮች ያው በስቱዲዮ ውስጥ ቀርበው በስቱዲዮ ውስጥ ተቀረባብረው በስቱዲዮ ውስጥ ክሬት ተደርገው ወይ ደግሞ ተፈጥረው ነው መቀረጽና መከፋፈል የሚሄዱት ማለት ነው። ግን ምንድን ነው አሁንም ቢሆን ኦፍኮርስ እነዛ ነገሮች በድሮ በፊት የነበሩ ናቸው። አሁን ለምሳሌ በየቦታው ትንሽ ማሽን ያዙ የቀዱ የዛን ያሉበትን አካባቢዎች ትን የሚያደርጉበት የነበረው ሁኔታ ቀንሷል። ቢኮዝ ብዙዎቹ የህገ ወጥ ስለነበሩ በብዙ አይነት መንገድ ብዙ ነገሮች ተቀይረዋል። አሁን ግን ሌጂትሜት ሆነው በደንብ የራሳቸውን ካምፓኒዎች አቋቁመው በሰፊው ህዝቡን ለማገልገል የተነሱ ስለሆነ ይህኛውን ደግሞ መንገድ ታይቶ የዚህን የሚያመጣውን ውጤትን ታይቶ ዲስከሽን ወይ ደግሞ ንግግር ሊጀመር።
በጣም ጥሩ። የመጨረሻ ጥያቄ ቴዲ፣ አንተ በቅድሚያ ከዩናይትድ ስቴትስ ነው ወደ ኢትዮጵያ የተመለስከው፣ ከኢትዮጵያ ወደ ዩናይትድ ስቴትስ፣ ከዩናይትድ ስቴትስ ወደ ኢትዮጵያ። ባጭሩ አስቀድመህ ከኢትዮጵያ ስትወጣ እና ከዩናይትድ ስቴትስ ስትመለስ እና አሁን ያለውን የሙዚቃ ስራዎችን እና ህትመት በአጠቃላይ በሙዚቃ ኢንዱስትሪ ውስጥ ስራ፣ ንግድ ስራ ውስጥ ምን መሻሻሎችን አይተሃል? ባጭሩ
ማለት እንግዲህ እኔ ከኢትዮጵያ ውስጥ ስወጣ አንድ ሙዚቃ የሚቀዳው የነበረው በቴፕ ነበረ፣ በኖርማል ቴፕ በደንብ ማይክሮፎን።
ይሄ ዳንቴል በለበሰው
ዳንቴል የለበሰው ግን ይሰራ ነበር። በዛ ተቀ አሁን እኮ በጣም ሩቅ እንዳንቴል ነው። እኛ የመጀመሪያውን ያፍቴርን ሀገሬ ስንሰራ ዮሐንስ ኃይለ ኢየሱስ እናንተ ጋር የሚሰራ የነበረ ቪኦኤ ዮሐንስ ኃይለ ኢየሱስ ባመጣው ሬዲዮ እና ቴፕ ላይ ባለበት ማይክሮፎን ተይዞ ነው ይህማ ገራገራገር ይላል የሚለው ፊድ የተሰራው ጠቅላል እዚህ ሀገር ሰው ለምሳሌ ሲዲ የዛን ጊዜ ሬኮርዲንግ ቀረ ሬኮርዲንግ ምን ይመስላል ሲዲ ያስቀኛል። ቢካዝ በአንድ ማይክሮፎን ላይ የተቀዳ ነገር ነው። እና አሁን ምንድነው ያም ኢትዮጵያም እያለን በእንደዛ አይነት ነበር። ከኢትዮጵያ ከወጣን በኋላ ፎር ትራኮች መጡ። ማለት በአራት ወይ ቀኝና ግራ ሳይሆን በአራት አይነት መቀዳት ጀመረ። እየቆየን ስንመጣ እንግዲህ የጥላሁንን ስንሰራ ለምሳሌ ኦሜጋ ስቱዲዮስ ሼኩ እንግዲህ የመጀመሪያ ጊዜ ትልቆቹ ስቱዲዮዎች 600-700 ብር በሰዓት ተት እየተከፈለ ወደ ስንት ነው 1-6-7 ወር ቁጭ ብለን የጥላሁንን ጠቅላላ 5 ስቱዲዮዎች የተሰሩት በእንደዚ አይነት ፎርማት ነው። እንግዲህ ያ ማለት ትልቅ ስቱዲዮ ስገባም ማለት ነው። ከዛ እንደገና ተመልሶ ደግሞ አሁን አዲስ አበባ ሲመጣ አሁን አዲስ አበባ ውስጥ ምንድን ነው ቨርቹዋል የሆኑ ስቱዲዮዎች መጡ። ቨርቹዋል ማለት አንሊሚትድ የሆነ ማለት ነው። በኮምፒውተር ውስጥ ነው ያለው እንደ 24 ይሁን 16 ትራክ ሳይሆን ሊሚት የሌለው ማለት ነው። 100ም ትራክ ሊሆን ይችላል፣ 200ም 300ም ትራክ መቅዳት ይችላል ማለት ነው። ግን አሁንም ቢሆን ሁሉ ነገር ይቀዳል፣ ሁሉ ነገር ይሻሻላል፣ ሁሉ ነገሮች ይሰራሉ። አንተ እውቀቱና የዛ ጠቅላላ ሁኔታ አርቀ ተምረህ ከያዝከው ፈጠራው ነው ብቻ የሚያስፈልገው ሁሉ ነገር ለማድረግ የሚቀርጡት ነገሮች ግን አሁን ሁሉ ነገሮች ልክ እንደ ውጭ ሀገር ሁሉም አይነት ቴክኖሎጂ ኢትዮጵያ ውስጥ አለ።
በጣም ነው የማመሰግነው የሙዚቃ አቀነባባሪ እና ሙዚቀኛ ቴዲ ማክ ለሰጠህን ማብራሪያ አመሰግናለሁ።
ሄኖክ ለዘገባው እናመሰግናለን። የመጨረሻው ዘገባችን ከየዕለት አመጋገብ ጋር በተያያዘ በዩናይትድ ስቴትስ እና በአፍሪካ የሚኖሩ አፍሪካውያን የስኳርና የልብ ህመም በሽታ ቁጥር ተጠቂዎች ቁጥር በማሻቀብ ላይ ይገኛል። በዋሽንግተን ነዋሪ የሆነች ትውልደ ናይጄሪያዊ ይህን ችግር ለመቅረፍ እየሰራች ትገኛለች። መስታወት አራጋው ጆን ሷ ያጠናቀረችውን ዘገባ ይዘዋለች።
ታምብራ ሬይ ስቴቨንሰን ኩሽና የሰው ልጅ ጤና መሰረታዊ ቦታ እንደሆነ ትናገራለች። ይህ ጎድጓዳ ሳህን ጭንቀቴን የማስቀምጥበት ተምሳሌት ነው። አሁን ያለኝን የውስጥ ጭንቀት ዘና በማለት ለማስለቀቅ እየሞከርኩ ነው። እህቶቼ ተመልከቱ፣ ጎመኑን በማሸት ላይ እገኛለሁ።
ባለፈው ዓመት ዋንዳ የተሰኘ የበጎ አድራጎት ድርጅት መሰረተች። ይህ ድርጅት የተመጣጠነ ምግብ፣ ጤነኛ አመጋገብ እና በእርሻ ስራ ላይ የተመረኮዘ ነው። ዋንዳ በዋነኝነት ወጣት ሴቶችን የጤነኛ አመጋገብ መሪዎች እንዲሆኑ በመስራት ላይ የሚገኝ ድርጅት ነው።
My daughter who was going to school and the teacher didn't feel the need to have healthy food in the classroom and I thought the only way to
ሴት ልጅና መምህሯ በትምህርት ቤት ውስጥ ለጤነኛ ምግብና አመጋገብ ግድ የሌላቸው ነበሩ። ከዛ በኋላ ነው እንግዲህ ይህንን አስተሳሰብ መለወጥ እንዳለብኝ፣ ለዚህም አዲስ ግብረ ኃይሎች ማቋቋም እንዳለብኝ የተገነዘብኩት። እናም ከወጣት ሴቶች ጀመርኩ፣ ምክንያቱም ለማህበረሰቡ ቅርብ ናቸው ብዬ በማሰብ።
ከምግብ ጋር በተያያዘ የሚከሰቱ በርካታ ችግሮችም እንዳሉ ተረዳች። የተባበሩት መንግስታት ለአስርተ ዓመታት የተመጣጠነ ምግብ ለሁሉም ማዳረስ በሚለው መሪ ዓላማው ከፍተኛ እንቅስቃሴ በማድረግ ላይ ቢገኝም የዓለም አቀፉ የጤና ድርጅት ደግሞ ወደ 4 ሚሊዮን የሚጠጉ ሰዎች ከምግብ ጋር በተያያዘ ለስኳር ህመምና ለልብ ህመም እንደ አውሮፓውያን አቆጣጠር በ2020 ሊጋለጡ እንደሚችሉ ተንብየዋል።
ካሁኑ እርምጃ ካልወሰድን በኤድስና በወባ በሽታ ከዚህ ቀደም ያየነው ፈተና ሊገጥመን ይችላል።
የምግብ ባለሙያዋ በዋሽንግተን ኔቲቭ ሶል ኩሽናን በመመስረት አፍሪካ ሀገሮች ከሚገኙ የምግብ ባለሙያዎች ጋር በጋራ በመንቀሳቀስ ላይ ናት።
I focus mainly on providing nutrition education, cooking demos, lectures in America and abroad, and it was from doing that really sparked me of seeing the need that more girls
በዩናይትድ ስቴትስ እና በአፍሪካ ሀገሮች ላሉ ወጣቶች የተመጣጠነ ምግብና አመጋገብን በተመለከተ ግንዛቤ ማስጨበጥና የምግብ አበሳሰልን በማስተማር ላይ እገኛለሁ። ወደፊትም ለአፍሪካውያን ብቻ ሳይሆን ለመላው ዓለም ወጣት ሴቶች የምግብ ሙያ በራሱ ትልቅ ሙያ እንደሆነ ማሳወቅ እፈልጋለሁ።
በአፍሪካ ለተለያዩ ጤንነት መጠበቂያ የሚውሉ ቅጠላቅጠሎችንም ታስተዋውቃለች። እንደ ምሳሌ ሂቢስከስ የተባለው የአበባ ዝርያ በባህላዊ መንገድ ከፍራፍሬ ጭማቂ ጋር በመቀላቀል እንዴት መጠቀምና ከበሽታ ራስን መጠበቅ እንደሚቻል በማሳየት ላይ ትገኛለች።
Food is a powerful tool. It can either heal us or it can kill us. Food also is identity.
ምግብ ለሰው ልጅ ትልቁ መሳሪያ ነው። በህይወትና በጤና ለመቆየት ከፍተኛ ሚና አለው። ምግብ የማንነታችን መለያም ነው። በገበታችን፣ በሳህኖቻችንና በእጆቻችን ለመመገብ ያዝነው ምግብ ሁሉ እኛነታችንን ይገልጻል።
ልጆች ማግኘት የሚገባቸውን የምግብ ንጥረ ነገር እጥረት በመመልከት ስቴቨንሰን ዋንዳ የተሰኘውን ድርጅት ከማቋቋሟ በተጨማሪ በሁለት ቋንቋ የተጻፈ ተከታታይ የልጆች መጽሐፍ አበርክታለች። ትንሿ ዋንዳ በትልቋ ዋንዳ የምትታገዝ፣ በአንድ ማህበረሰብ ውስጥ ጤናማ አመጋገብን ለማጎልበት የምትጥር፣ በተምሳሌትነት የተሳለች የትንሽ ሴት ልጅ ገጸ ባህሪ ናት።
It's really important to know it is a community effort to support the little Wanda in our communities to become
ማህበረሰቡ ከትንሿ ዋንዳ እምነት ጋር በአንድነት መቆማቸውን ማረጋገጥ በጣም አስፈላጊ ነው። ትልቋን ዋንዳ የምትተካት እሷ ናትና በአጠቃላይ ታሪኩ በዚህ ላይ የሚያጠነጥን ነው።
ሰዎች የሷን ሐሳብ የተረዱና የወደዱት ይመስላሉ። ኒኪውድ ከሁለት ልጆቿ ጋር ዋንዳ ያዘጋጃቸው ትምህርታዊ ዝግጅት ላይ ተገኝታለች።
Trying to educate our children and flawless our communities on better eating and health from a global perspective. So
ልጆቻችንን እንዲሁም ማህበረሰባችንን የተሻለ የአመጋገብ ዘዴ እንዲኖራቸው የምታደርገው ጥረት የሚደነቅ ነው። እዚህ በመገኘቴ በጣም ደስ ብሎኛል።
የስቴቨንሰን ዓላማና ጥረት በአፍሪካ ብቻ ሳይሆን በመላው ዓለም ጤናማ ትውልድን መገንባት ነው።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ @voaamharic በትዊተርም እንዲሁ #gabinaviewin በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አረጋው ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ሙዚቃ በመምረጥ ዲጄ ፋትሱ አብሮን ነበር። የስርጭት መሐንዲሱ ቫስኮ ቮሌጅ እንደዚሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።